ይህ ኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ነው። ኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። አድማጮቻችን ሁለተኛውን ክፍል ፕሮግራማችንን ዜናውን በድጋሚ በማሰማት እንጀምራለን። በማስከተልም የፊታችን ሐሙስ የሚከበረውን 121ኛ የአድዋ ድል በዓል ምክንያት በማድረግ ከታሪክ መጻሕፍት ያገኘነውን በመጻሕፍት ዓለም ፕሮግራማችን ይዘንላችሁን ቀርባለን። ክፍል 3ን አሰምተን የዛሬ የጠቅላላ ፕሮግራማችን ፍጻሜ ይሆናል።
በአሁን ወቅት በወያኔ አፋኝ አገዛዝ ታስሮ እየተሰቃየ የሚገኘውና በጋዜጠኝነት በጸሐፊነት የሚታወቀው የአናንያ ሶሪ ባለቤት ቤዛዊት ኃይለ ጊዮርጊስ ባለቤቷን ከእስር ለማስፈታት የዓለም አቀፍ ህብረተሰብ በወያኔ አገዛዝ ላይ ተጽዕኖ እንዲያደርግ ተማጽናለች። ቤዛዊት ዘ ጋርዲያን ከተባለ በእንግሊዝ አገር ከሚታተም ጋዜጣ ጋር ባደረገችው ቃለ ምልልስ ባለቤቷ ለአገሪቷ የሚጠቅሙ ሐሳቦችን በግልጽ ከመጻፍ በስተቀር የሰራው ወንጀል እንደሌለ ገልጻ ሐሳብን በመግለጽ መታሰር የተለመደ ቢሆንም የውጭ ግፊት ውጤት ሊያስገኝ ይችላል ብላለች። ባለቤቷ አናንያን ሶሪ እንዲሁም ኤልያስ ገብሩና ዳንኤል ሽበሽ የተባሉ ጋዜጠኞች በወያኔ አገዛዝ የጸጥታ ኃይሎች ታፍነው ከታሰሩ 3 ወር ከ10 ቀናት በላይ የሆናቸው ሲሆን እስካሁን ፍርድ ቤት ያልቀረቡ መሆኑ ይታወቃል። የወያኔ አገዛዝ ጋዜጠኞችን፣ የተቃዋሚ ድርጅት መሪዎችን፣ አባላትን እንዲሁም ሌሎች አገዛዙን የሚቃወሙ በብዙ ሺህ የሚቆጠሩ ዜጎችን አስሮ የሚያሰቃይ ሲሆን የምዕራብ አገሮች ምንም እንኳን ከሰብአዊ መብት ተከላካይ ድርጅት በየጊዜው ወቀሳ ቢቀርብባቸውም ከአገዛዙ በሚያገኙት ጥቅም ትብብር ምክንያት ተጽዕኖ ሳያደርጉ ቆይተዋል። ድንበር የለሽ ጋዜጠኞች የሚባለው ተቋም የወያኔ አገዛዝ የፕሬስ ነጻነትን በማፈንና በመርገጥ በዓለም አካባቢ ከሚገኙ አገሮች ዋናው ነው ሲል መድቦታል። ተቃዋሚዎችና ወያኔ ያካሄዱታል የተባለው ድርድር ከቅርጽ አልፎ ገና ወደ ይዘት ያልገባ ቢሆንም በአገዛዙ መሪዎች በኩል ለማጭበርበር በስልት ከነደፉት ውጪ ምንም አይነት ለውጥ እንደማይቀበሉ ውስጥ አዋቂዎች እያወሩ ይገኛሉ። በወያኔ በኩል ክብደት ተሰጥቶት እንደ ለውጥ ሊቀርብ ይችላል የተባለው የተመጣጣኝ ውክልና ምርጫን ማስተናገድ ሲሆን ይህም የአገዛዙ ስርዓቱ እስካልተወገደና የምርጫ ስነ ስርዓቱ ገለልተኛ እስካልሆነ ድረስ ውጤት ሊያስገኝ አይችልም ተብሏል። ህጋዊ ተቃዋሚዎች እናቀርበዋለን የሚሏቸው የተለያዩ ሐሳቦች በወያኔ በኩል ብዙም ተቀባይነት የማይኖራቸው መሆኑና ወያኔ በድርድሩ ላይ እንደ ተቃዋሚ በኮለኮላቸው ድርጅቶች አማካይነት በድምጽ ብልጫ ውድቅ ያደርገዋል ተብሏል። ባለፉት ጥቂት ዓመታት በምዕራባውያንና ግዙፍ እርዳታ እንዲሁም በቻይና ትብብር ተገኘ የተባለው መጠነኛ የኢኮኖሚ እድገት የብዙሃኑን ጥቅም በማሻሻል ያስገኘው ጥቅም የሌለ መሆኑ የታወቀ ሲሆን ይኸው የእድገት መጠን ወደፊት ሊቀጥል እንደማይችል አንዳንድ ወገኖች ይፋ ካደረጉት መግለጫ ማወቅ ተችሏል። በአገሪቱ የተለያዩ ክፍሎች ሲካሄድ በቆየው ህዝባዊ አመጽና በሰፈነው የፖለቲካ ለመረጋጋት የተነሳ የውጭ የግል ባለሀብቶች ሲያደርጉ የነበረው የኢኮኖሚ እንቅስቃሴ ሊቀንስ የሚችል መሆኑ የተገመተ ሲሆን ከውጭ የሚገኘው እርዳታና ትብብር እንዳለፈው አስተማማኝ አይደለም። ተገኘ የተባለው እድገትም ጥቂቶችን ተጠቃሚ ያደረገ እንጂ ብዙሃኑን ህዝብ ከድህነት ወለል በታች እንደሚማቅቅ ይታወቃል። በዓለም ባንክ መረጃ መሰረት አሁንም 22 ሚሊዮን ኢትዮጵያውያን በጣም ዝቅተኛ በሆነ የድህነት ደረጃ ይገኛሉ። ባለፈው ሳምንት በናይጄሪያ በአፋኞች ተይዘው የነበሩት የሁለቱ የታሪክ ተመራማሪ የጀርመን ዜጎች የተለቀቁ መሆናቸውን እሁድ የካቲት 19 ቀን የካዱና ግዛት አስተዳዳሪ ይፋ ገልጸዋል። የጀርመን የውጭ ጉዳይ መስሪያ ቤትም ሁለቱ ዜጎች የተለቀቁ መሆናቸውን ጠቅሶ በዋና ከተማዋ አቡጃ በሚገኘው የጀርመን ኤምባሲ ውስጥ እንዳሉ ማስታውቋል። አስተዳዳሪው ለጀርመኖቹ መፈታት የጸጥታ ኃይሎች አባላትን ጥረት ቢያደንቁም ካሳ መከፈሉን አልተናገሩም። አጋቾቹ ለሁለቱ ሰዎች መፈታት 200 ሺህ ዶላር ካሳ መጠየቃቸው ይታወቃል። እሁድ የካቲት 19 ቀን ለሰኞ አጥቢያ የሶማሌ ዋና ከተማ ሞቃዲሾ ዋና የመገበያያ ቦታ በእሳት የወደመ መሆኑ ተነግሯል። እሳቱ የተነሳው ከአንድ የወርቅ መደብር ውስጥ በነበረ የኤሌክትሪክ ኃይል ብልሽት ሲሆን ነፋሱ ተጨምሮበት ወደ ሌሎች ንግድ ቤቶች ሊዛመት ይችላል። የሳት አደጋዎች መከላከል ቢያደርጉም የበርካታ መደብር እቃዎች ይወደሙ መሆናቸው ታውቋል። በሌላ በኩል ድርቅና ራብ ያጠቃቸው የሶማሌ ዜጎች ወደ ዋና ከተማ እየገቡ መሆናቸውን ከአካባቢው የተገኘ ዜና ይገልጻል። ከ10 ሚሊዮን የሶማሌ ህዝብ 5 ሚሊዮን የሚሆኑት የተራቡ መሆናቸው ሲነገር በአሁኑ ወቅት ምን ያህል ወደ መቋድሾ እንደገቡ ባይታወቅም በአንድ የምግብ መስጫ ካምፕስት ከ7000 በላይ እንዳሉ ታውቋል። የሞሮኮ መንግስት በምዕራብ ሳሃራ ጉርጀራት በሚባለው አካባቢ ያለውን ጦር ለማንሳት ማቀዱን በመግለጽ የሰጠው መግለጫ ለማስመሰል የተደረገ ነው በማለት የፖሊሳሪዮ መሪዎች አጣጥለውታል። በተባበሩት መንግስታት ድርጅት ዋና ጸሐፊ በሚስተር አንቶኒዮ ጉቴሬዝ ጥያቄ የሞሮኮ ንጉስ መሐመድ የወሰዱት እርምጃ ለማጭበርበር የተደረገ እንጂ ለሰላም ፍላጎት ካለ በ1983 ዓ.ም የተባበሩት መንግስታት ድርጅት ያሳለፈውን ውሳኔ ተግባራዊ ማድረግ አለበት ብለዋል። ለዛሬ ያለን ዜና በዚሁ ተጠናቀቀ።
እንደኔ እንዳንተ እንደሱ እንደሷ ስጋውን ተራብሶ መራመድ ባይችልም በስሙ ሲነገድ ታሪኩን ሲያጠፉት በፍጹም ዝም አይልም። ሲነጋግዱበት ስሙን ሰነቋቁሮ ይናገራል ጮሆ አደም አጽምም ድምፅ አለው። ነጎድጓድ ድምፁም ይፋጃል አጥንቱ ሕዝባዊ ነውና ሥረ መሠረቱ ግማሽ ደርዘን ዶክተር ክፍል ውስጥ ተሸሽገው ሊነጋገሩበት ስሙን ከፊት አርገው ባጥሙ እየማሩ ደፋ ቀና ሲሉ ባህሩን ሰንጥቆ ተራራውን ዘልቆ ኡኡ ብሎ ይጮሃል። ሰሚ ጆሮ ካለው አጥምም ይናገራል። እንዲህ ብሎ ይላል፣ መማር መማር እንዲህ ነው ወይ ደግሞስ መመራመር? ታሪክ ማበላሸት ሐቅን ማልበሳት። ዶክተርኩ ዶክተርኩ ማለቱ ምን ይሉታል ደግሞ? አሳልፎ የሰጠን በታኝና አንጃ ገዳይ ተሸክሙ። አጽምም ይናገራል፣ አዎ ይናገራል። እጅና እግራችንን በሰናስል ታስረው በወንዱ ስስብልት ጠርሙስ አንጠልጥለው የሴቷን ስስብልት በመርፌ ቁልፍ ስበው ፊንጢጣ ገልብጠው በሻማ አቀጣጥለው ጨው ነስንሰውብን ጋዜጣ ጠቅልለው ክብሪት የጫኑብን ናፍታ አርከፍክፈው ጅብ ያደለቡብን ከጉድጓድ ጨምረው ከሜዳም ዘርግፈው ፋሽስትና አንጃ እጅና ጓንቶ ነው ጸረ አብዮተኛ ያፋ ብለው ነው። አገር ሽጠን አይደል ወይ በስልጣን ባልገን? መሰረታዊ መብት ነው እኮ ጠይቀን። ይህንን ጥያቄ ምስሙ በጠቅላላው እንዳነገበው ነው ዛሬም እንደ ትናንት በቁም የሚበላው። አጽምም ይናገራል፣ ኡኡ ብሎ ይጮሃል። የሕዝቡን ጥያቄ መሰረታዊውን ምላሽ እስከሚያገኝ ቃል የገባ ነው። የአንድነትን ምቺ የከደትን ልክፍት የወንበርን ሙጫ የነዋይን ጭልፊት ከቤታችን ደጃፍ እንዳይደርስ አባረን ፍርሃትን ገለን አንገዛም ብለን ትግሉን በቀጠልን አሁን ምን ይሉት ነው እንዲህ ያለ እብደት? የማይናድ ቤቴን የማይፈርስ አጥንቴን ልክፈል ብሎ ማለት አረ ምን አይነት ነው? እንዴት አይነት ጡዘት? ድካሜን ማቃለል ታሪኬን ማጠርሸት አንድ ሆኜ ሳለ ሁለት ነው ማለት የአንጃዎች ልክፍት የባንዳዎች ስለት። ኡኡ ብሎ ይላል ይጮሃል አቻሜ የተሰማም ድሬሳ ያ መምህር በላይ ብንያም አዳነ ውልጫፎ ብስቱ ማርቆስ አጎስና ተስፋዬ ደበሰ ፋጥማና እብራሂም አሸናፊ ሴድ መኩሪያና በቃሉ ሰሚራና ትርስት ሙናዬና ሙሉ ጋይምና ይስሐቅ ደብተራው ጸጋዬ ዛናና ኃይሉ እልፈ ሰማዕታት ሁሉም ይጮኻሉ። የገነቡትን ቤት የታሪክ ጥላቸው የእምነታቸው ዋሻ የድል መነሻቸው የኢትዮጵያን ንብረት የደም ሐውልታቸው ድብልቅ ረቅ ያለውን ከአጥንት ከሥጋቸው ሲነካ ይጮኻሉ። የአፓ እምነታቸው የአፓ ቤታቸው ትላንትም ነበሩ ዛሬንም ጨምሮ ሁሌም ለዘላለም ያፓን ከነሱ የሚነጥል የለም። አጽምም ይናገራል፣ ይህ አንጃ ግራንጃ ከፋሽስ ጎን ሆኖ አጨብጫብ የነበር ጠቁሞ ያስገደለኝ ያለበሰኝ አፈር ምን ነው ባይነካካኝ ምን አለ ቢተውኝ? አንሳን ብያል አልኩት አፈሩ አልከበደ። ይሄ አንጃ በታኝ በአውሮፓ አማሪካ ቦታ እንዳጣች ዶሮ ዞሮ እያስካካ የክህደቱ ጥልቀት የተንኮሉ መርሻ ዴ ከፊት ለጥፎ አጽሜን ለእጅ መንሻ ግማሽ ደርዘን ዶክተር ክፍሉ ሰብስቦ ዘግቶ ይሎልታል ታሪኬን ረብርቡ። እናም አጽምም ይናገራል፣ ኡ ብሎ ይጮኻል። ታጋይ ከድሉ በስተቀር ሌላ ዋስትና ያለው አልያም የዕድሜ ገደብ ምን አለ ብትሰውኝ? ምን አለ ባትሞትም ማፍረስ ባይቃጣችሁ ብትገዙ አደም? ምን አለ ብትሆኝ ብቀመጥ አርፌ ልትሆኝም ባትቃጡ በነ ዶክተር ዜሮ የክብደቱን መርፌ? በደሜና ባጥሜ የገነባሁትን የትግልን ሀሁ የተማርኩበትን አካሌን ጓዶቼን የገበርኩበትን የሀፓ ሐውልቴን ተውት ባካችሁ። አጽምም ይናገራል ከሰማ ጆሯችሁ፣ እነ ዶክተር ሆኑ እነ ዶክተር ዜሮ ስልጣን ለቃቃሚ እባካችሁ ተውኝ። አጽምም ይናገራል ከተገኘ ሰሚ፣ አዎ አጽምም ይናገራል። እንደኔ እንዳንተ እንደሱ እንደሷ ስጋውን ተላብሶ ወዲያ ወዲህ ባይልም በስሙ ሲቀለድ ታሪኩን ሲያበላሹት ይናገራል አጥምም ሲነጋግሩበት ስሙን ሰነቋቁረው ይናገራል ጩ አጥምም ድምጻለው አዎ አጥምም ይናገራል አጥምም ይናገራል እንደኔ ጋር እንደሱ እንደሱ ስጋውን ተራክሶ ወርደናልጭ በስሙ ሲቀለድ ታሪኩን ሲተውት ይናገራል
ከመጽሐፍት ዓለም ከመጽሐፍት ዓለም ፕሮግራማችን በእውነተኛ ታሪክ ላይ የተመሰረቱ ልቦለዶችን የኢትዮጵያ ታሪክ ባህልና ማህበራዊ እሴቶችን እንዲሁም የሀገራችንን የጀግኖች ታሪክ የሚያወሱ መጽሐፍትን የምንተርክበት ነው።
የኢትዮጵያ ታሪክ ከንግስተ ሳባ እስከ ታላቁ ያድዋ ድል በብላቴን ጌታሁሪ ወልደ ስላሴ በ1927 እስከ 1928 ተጻፈ። ክፍል 3 ጣሊያኖች ወሰን አልፈው ወደ አጋሚ ስለመግባታቸው ጀነራል ባራቲሪ ራስ መንገሻን በሰንአፌ ድል ካደረገ በኋላ ለሀገር ጥበቃ ሜጀር ጋሊያኖን በሰንአፌ ደጃች ሀጎስ ተፈሪን በአጋሜ ትቶ እሱ ወደ አስመራ ተመለሰ። ከዚያም ወደ ምጽዋ ወርዶ በወታደር ሰልፍና በካህናት ቅዳሴ የድሉን በዓል አከበረ። ከዚህም በኋላ ክረምቱን ሲዘጋጅ ከርሞ በመስከረም 21 ቀን 1887 ዓ.ም ከአስመራ ተነስቶ ወደ አጋሜ ከተማ ወደ አዲግራት ገብቶ ተቀመጠ። ከዚያም ወደ መቀሌ መጥቶ እንደገና ከራስ መንገሻ ጋር ጦርነት ሊገጥም ነው እየተባለ ይወራ ነበርና ራስ መንገሻ በቶሎ ወደ አዲስ አበባ ልከው ለአጼ ምኒልክ አስታወቁ። አጼ ምኒልክም በዚሁ ዓመት በህዳር ወር ወደ ወላይታ ዘምተው በጥር ወር ተመልሰው ነበርና 3 ወር ያህል ቆይተው በግንቦት ወር ወደ ወሎ ጉዞ ጀመሩ። ምክንያቱም ራስ መንገሻ ጣሊያኖች እየገፉ ወደ መሃል ትግራይ ለመምጣት ማሰባቸውን ልከውባቸው ነበርና ወደ ወሎ ብቅ ብለው ጣሊያኖች እየገፉ መምጣታቸው በርግጥ ቢሆን ወደ ትግራይ ለመዝለቅ ይህም ባይሆን የግሸንን ቤተክርስቲያን ሥራ አይተው ለመመለስ ነበር። ጣሊያኖች አጼ ምኒልክ ወደ ወሎ ብቅ ማለታቸውን በሰሙ ጊዜ ወደፊት መግፋታቸውን ትተው በዚያው በአዲግራት ቆይተው ነበርና ራስ መንገሻ ይህንኑ ወደ አጼ ምኒልክ ልከው ስላስታወቁ ቢሆንም ባይሆንም ክረምቱን አዲስ አበባ ላይ ሆኖ ማዳመጥ ይሻላል ተባለና ነገሩ በዚሁ ተቆረጠ። የጣሊያኖችም ዋና ሐሳባቸው የኢትዮጵያን መኳንንት ከአጼ ምኒልክ እያስከዱ ኃይላቸውን ለማዳከም ነበርና ወደ ዋግሽም ብሩ ይላላካሉ ማለትን አጼ ምኒልክ ስለሰሙ ዋግንና ላስታን ለልጃቸው ለደጃሽ ጓንጉል ሰጥተው ዋግሽም ብሩ ወደ አዲስ አበባ እንዲመጡ ተደረገ። አጼ ምኒልክም ወደ አዲስ አበባ ለመመለስ ቁርጥ ሐሳብ አደረጉ ጊዜ ምናልባት ጣሊያኖች በክረምት አደጋ ጥለው ራስ መንገሻን ብቻውን እንዳይወጉ ብለው ከትግራይ መጥተው በዳር አገር ተቀምጠው ይኖሩ የነበሩትን ፊታውራሪ ንጉሴን ቀኝ አዝማች ኃይለ ማርያምን ባላምባራስ በየነን ጠርተው ወደ አገራችሁ ወደ ትግራይ ሄዳችሁ ከራስ መንገሻ ጋር ሆናችሁ ጣሊያኖችን ስትተባበቁ ክረሙ ብለው አሰናብተው ሰደዷቸው። ከዚህም በኋላ በሰኔ 29 ቀን አዲስ አበባ ገብተው ክረምቱን የጦርነት ምክር ሲያስመክሩ ከረሙ። የመስኮብ መልእክተኞች ወደ ኢትዮጵያ ስለመምጣታቸውና የኢትዮጵያ መልእክተኞች ወደ መስኮብ ስለመሄዳቸው መስኮቦች ከኢትዮጵያ መንግስት ጋር መቀራረብና መገናኘት ስለፈለጉ በ1878 ዓ.ም ኒኮላይ ኢቫንክሊች አብኖፍ የሚባል መልእክተኛ ካንድ ቄስ ጋራ ወደ አጼ ዮሐንስ መጥቶ ነበር። ቄሱም መስኮቦች በሃይማኖት ኦርቶዶክሳውያን መሆናቸውን ለአጼ ዮሐንስ በነገራቸው ጊዜ ደስ አላቸውና ባዶዋ አጠገብ ገዳምና ቤተክርስቲያን የሚሰራበት አንድ ቦታ ሰጡት። ዋናው መልእክተኛ ኒኮላይ ኢቫንክሊች አብኖፍንም በጣም አከበሩት። የመስኮብንም መንግስት ትልቅነት የህዝቡን ብዛት ሲነግራቸው በደስታ ያደንቁ ነበር። በመስኮብም አገር የጦር መሳሪያ ፋብሪካ መኖሩን በነገራቸው ጊዜ ብዙ ወታደሮች አሉኝና ለነዚህ የሚሆነኝ 50,000 ጠመንጃና 40 መድፍ 5,000 ሽጉጥ ለዚሁ የሚበቃ ጥይት ደግሞ 50,000 ጎራዴ ጨምረህ ከመስኮብ አገር እንድታመጣልኝ ውል እንዋዋል ብለው ተዋውለውት ነበር። ነገር ግን በዚያ ዓመት ጣሊያኖች የምጥዋን በር ስለያዙት የውሉ ሐሳብ ሳይፈጸም ቀረ። መስኮቦች በምጽዋ ወደ ትግራይ ወጥተው ከአጼ ዮሐንስ ጋር የጀመሩት ጉዳይ በጣሊያኖች ምክንያት ስለተሰናከለባቸው ሐሳባቸውን ወደ ሸዋ አዙረው ከንጉስ ምኒልክ ጋር መላላክ ጀመሩና የወዳጅነት መሰረት ተመሰረተ። ይህንንም በመላላክ የተጀመረውን ወዳጅነት ለማስፋትና ለማጽናት ስላሰቡ በ1887 ዓመተ ምህረት ሊዮንቲየፍ የሚባል መልእክተኛ በጂኦግራፊያ ማህበር ስም ተልኮ ወደ ሸዋ መጣ። ጅቡቲም መድረሱ በተሰማ ጊዜ ከጅቡቲ ጀምሮ እስከ አዲስ አበባ ያለ ችግር እንዲመጣ አጼ ምኒልክ ወደ ልዑል ራስ መኮንን ትእዛዝ አሳልፈው ነበርና ራስ መኮንን በክብር ተቀብለው ወደ አዲስ አበባ ሰደዱት። ከሊዮንቲየፍም ጋር አንድ ሐኪምና አንድ የመድፈኞች አለቃ አንድ ቄስ ነበሩ። በአዲስ አበባም የተደረገላቸው የክብር አቀባበል እጅግ ያማረ ነበር። ሙሴ ሊዮንቲየፍም ከጓደኞቹ ጋር የሚያርፍበት እንደ ዘመኑ የተሰራ መልካም ቤት ተዘጋጅቶለት ነበርና በአዲስ አበባ የቆየባቸውን ቀኖች ሁሉ በታላቅ ደስታ አሳለፋቸው። ወደ አገሩም በሚመለስበት ጊዜ አጼ ምኒልክም በበኩላቸው የመስኮብን ንጉሠ ነገሥት ደስ ለማሰኘት ሲሉ ፊታውራሪ ዳምጠውን ዋና መልእክተኛ አድርገው ቀኝ አዝማች ገነሜንና መምህር ገብረ እግዚአብሔርን ጨምረው ከሙሴ ሊዮንቲየፍ ጋር ወደ መስኮብ አገር እንዲሄዱ አደረጉ። ለንጉሠ ነገሥት ኒኮላይና ለእቴጌይቱ ለአሌክሳንድራ በየአይነቱ የተላከው ገጸ በረከት እጅግ ደስ የሚያሰኝና ያማረ ነበር። መልእክተኞቹም ወደ መስኮብ አገር በደረሱ ጊዜ ፊታውራሪ ዳምጠውን በወርቅ ሰረገላ አስቀምጠው ወደ ቤተ መንግሥት ሲወስዷቸው የተደረገላቸውን የክብር አቀባበል ጽፈው በፖስታ ለአጼ ምኒልክ ልከው ነበርና በአዲስ አበባ የሰማው ሰው ሁሉ በመስኮብ መንግሥት ወዳጅነት በጣም ደስ አለው። መልእክተኞቹም በሰኔ ወር ከመስኮብ አገር ተነስተው በሐምሌ ወር ጅቡቲ ገብተው ሐረር ላይ ከልዑል ራስ መኮንን ጋር ተገናኝተው ወደ አዲስ አበባ ተመለሱ። ኤልያስ መንገሻ መቀሌን ለቀው ወደ ህንጣሎና ወደ ደብረ ኃይላ ስለመሄዳቸው አጼ ምኒልክ ከወሎ ወደ አዲስ አበባ ከተመለሱ በኋላ ጣሊያኖች ከአዲግራት ተነስተው ወደ መቀሌ መጥተው ራስ መንገሻን ለመውጋት ቁርጥ አሳብ ማድረጋቸው በተሰማ ጊዜ ራስ መንገሻ ባንድ ወገን ከአጼ ምኒልክ ሳያስፈቅዱ ከጣሊያኖች ጋር ሲዋጉ እንደ ሰንአፌ ጦርነት ድል የሆኑ እንደሆነ ለክብራቸው ትልቅ ውርደት የሚያመጣ መሆኑን ስለተረዱት ከመቀሌ ወጥተው ወደ ህንጣሎ ተጓዙ። ጣሊያኖች ራስ መንገሻ ከመቀሌ መሄዳቸውን በሰሙ ጊዜ ከአዲግራት መጥተው ያላንዳች ችግር መቀሌን ይዘው ምሽግ እየመሸጉ ተቀመጡ። ጀነራል አሪሞንዲና ሜጀር ቶዞሊ የሚባሉት ግን ራስ መንገሻን እየተከታተሉ እንዲወጉ ታዘው ነበርና አውራውን መንገድ ትተው የባላገሮች መሪ ይዘው በአቋራጭ መንገድ ወደ ህንጣሎ ገሰገሱ። ራስ መንገሻም የኢጣሊያ ወታደሮች እንደተከታተሏቸው በሰሙ ጊዜ በፍጥነት ከህንጣሎ ተነስተው ወደ ደብረ ኃይላ ተጓዙ። በደብረ ኃይላም ከራስ መንገሻ ጋር የነበሩ መኳንንቶች ምክር አድርገው ከእንግዲህ ወዲህ ለኛ መሸሽ አይገባንምና ለኢትዮጵያ እንሞታለን፣ ነገር ግን ራስ መንገሻ ቢማረኩም ቢሞቱም ለስማቸውና ለሀገራቸው ውርደት ለጣሊያኖች ትልቅ ደስታ ይሆናልና ከሸዋ ጦር እስቲመጣ ድረስ ወደ ራስ ወሌ ግዛት ተጠግተው ቢቆዩ ይሻላል ተባለና ከደብረ ኃይላ ወጥተው ወደ ሰልዋ ሄዱ። ሜጀር ኢሚሊዮ የሚባለው ግን ብዙ ወታደሮች ይዞ ሲገተግስ ደብረ ኃይላ በደረሰ ጊዜ ራስ መንገሻን ሳያገኝ ቀረና በደብረ ኃይላ ከቀሩት መኳንንቶቻቸው ጋር ጦርነት ገጥሞ ድል አደረገ። ከነዚህ መካከል ቀኛዝማች ኃይለ ማርያም የሚባለው ቆስሎ ስለተማረከ ትልቅ ሀዘን ተደረገ። የቀሩት መኳንንቶች ግን እየተታኮሱ አምልጠው ከራስ መንገሻ ጋር ተቀላቀሉ። ቀኛዝማች ኃይለ ማርያምም እጅግ ስመጥሩ ጀግና ስለመሆኑ የጣሊያኖቹ የጦር አለቃ ከወደቀበት አስነስቶ በመልካም ስፍራ አስተኝቶ በሐኪም እያሳከመ ካዳነው በኋላ ወደ አስመራ ሰደደው። ከደብረ ኃይላም ገስግሰው አምባላጌ ሲደርሱ ራስ መንገሻን አላገኟቸውም ነበርና በጣም አዘኑ። ስለሆነም የቀድሞ ወዳጃቸው ራስ ስብሐት ከነ ልጆቻቸው የታሰሩት በዚያው በአምባላጌ ነበርና እሳቸውን በማግኘታቸውና በመፍታታቸው ትልቅ ደስታ አደረጉ። ራስ ስብሐትም ወደ ጀነራል ባራቲየሪ ሄደው በተገናኙ ጊዜ የእንደርታን ግዛት ሰጥቶ ደስ አሰኛቸው። አጼ ምኒልክ ከጣሊያኖች ጋር ለመዋጋት ቁርጥ ሐሳብ ካደረጉ በኋላ አዋጅ ስለመንገራቸው አጼ ምኒልክ ጣሊያኖች እስከ ደብረ ኃይላና እስከ አምባላጌ መጥተው አገር መያዛቸውን በሰሙ ጊዜ እንደዚህማ እየገፉ ከመጡ በእግዚአብሔር ኃይል ሄጄ እዋጋለሁ እንጂ አዲስ አበባ ከተማዬ እስቲገቡ ዝም ላለሁን ብለው ለዘመቻው ከዚህ ቀጥሎ ያለውን አዋጅ ነገሩ። የአገሬ የኢትዮጵያ ሰው ሁሉ ስማ፣ እግዚአብሔር በቸርነቱ እስካሁን ድረስ ጠላት አጥፍቶ አገር አስፍቶ አኖረን፣ እኔም እስካሁን ገዛው። ከእንግዲህ ወዲህ ግን ስለ አገሬ ስለ ኢትዮጵያ ብሞትም ሞት የሁሉ ነውና አላዝንም። ደግሞ እግዚአብሔር እስካሁን በጠላት ፊት አሳፍሮኝ አያውቅምና ወደፊትም ያሳፍረኛል ብዬ አልጠራጠርም። አሁንም እግዚአብሔር በባህር ወስኖ የሰጠንን አገር የሚያጠፋ ሃይማኖት የሚለውጥ ጠላት መጥቶብሃልና ስንቅህን እያሰናዳ ተከተለኝ። የአገሬ የኢትዮጵያ ሕዝብ ሆይ እስካሁን የበደልኩህ በደል ያለ አይመስለኝም። ስለዚህ ለአገርህ፣ ለሚስትህ፣ ለልጅህ፣ ለሃይማኖትህ ስትል ጉልበት ያለህ በጉልበትህ፣ ገንዘብ ያለህ በገንዘብህ፣ ጉልበትም ገንዘብም የሌለ ግን በሐዘንህ እርዳኝ። ይህን አዋጅ ከሰማህ በኋላ ወስልተህ ከዘመቻው ብትቀር ትቀጣለህ። እኔም በጥቅምት ወር ከአዲስ አበባ እነሳለሁና የሸዋ ሰው እስከ ጥቅምት እኩሌታ ወረይሉ ይግባ። የጎጃም፣ የበጌምድር፣ የደምቢያ፣ የቋራ፣ ከጨጨሆ በላይ ያለህ አሸንጌ ላይ፣ የሰሜን የወልቃይት የጠገዴ ሰው መቀሌ ላይ ላግኝህ የሚል ነው። ከዚህም በኋላ የሐረርና የአውራጃዎቿ ሁሉ ገዥ ልዑል ራስ መኮንን በመስከረም 15 አዲስ አበባ ገቡ። ከዚህም በኋላ የሐረርና የአውራጃዎቿ ሁሉ ገዥ ልዑል ራስ መኮንን በመስከረም 15 ቀን አዲስ አበባ ገቡ። ከጊዜ በታች ያለው የዳር አገሩ ጦር በወለጋው ገዥ በፊታውራሪ ተክሌ ጠቅላይነት ገባ። ራስ ወልደ ጊዮርጊስና ደጃዝማች ተሰማ ብቻ የግዛታቸው አገር ሩቅ ስለሆነና ወዲያውም በክረምቱ ምክንያት ወንዙ ሁሉ ስለሞላ ወደ ኋላ ቆይተው ነበር። ደግሞ በዚያ ዘመን የዳር አገሩ ሁሉ አዲስ የሚቀና ነበርና ምናልባት አረማዊ ሕዝብ የንጉሱን መዝመት ሰምቶ ከዘመቻ የቀረውን ሽማግሌውን ሴቱንና ሕፃናቱን እንዳይገድል ተብሎ ወደ ሸዋ እየተመለሱ እንዲቆዩ አዋጅ ስለተደረገ ካህናቱ ከነታቦቱ፣ ሽማግሌው ከነሕፃናቱ ወደ ሸዋ እየተመለሰ በየርስቱና በየዘመዱ እየተጠጋ ተቀመጡ። አጼ ምኒልክም ይህን ሁሉ ድርጅት ከጨረሱ በኋላ ለአዲስ አበባ ከተማና ለሀገሩም ሁሉ ጠባቂ ልዑል ራስ ዳርጌን አድርገው ረዳቶችንም ደጃዝማች ኃይለ ማርያምንና ወህኒ አዛዥ ወልደ ጻድቅን ጨምረው በጥቅምት 2 ቀን 1888 ዓ.ም ተመረጠ ከአዲስ አበባ ተነሱ። እቴጌ ጣይቱም ከኮንት አንቶኔሊ ጀምሮ ኢጣሊያኖች የኢትዮጵያን ነጻነት ለማጥፋት መጣጣራቸውን እያዩ በነገሩ ሲናደዱ ይኖሩ ነበርና ምንም ቢሆን ከዘመቻው አልቀርም ብለው የግድ ሰራዊታቸውን በአዛዥ ዘማኔል አስከትተው ከጃንሆይ ጋር በአንድነት ተነሱ። በጥቅምት 6 ቀን ጊዳ ላይ ሰፍረው ሳለ ከጧቱ በአራት ሰዓት ተኩል ያህል በአየሩ ላይ እንደ ቀስተ ደመና ህብር ያለው በስተምዕራብ በኩል ታየና ወዲያው ድምፁ እንደ መብረቅ ሲጮህ በሙሉ ኢትዮጵያ ተሰማ። ጢሱም አረንጓዴ መስሎ 10 ደቂቃ ያህል እየታየ ቆየና ጥቂት በጥቂት እያለ ጠፋ። ምክንያቱ ግን ምን እንደሆነ በርግጥ አልታወቀም። አንዳንድ ሰዎች ጣሊያኖች የአጼ ምኒልክን ሰራዊት ለማስደንገጥ ወደ አየር የወረወሩት የአርቲፊሻል ርችት ነው ይሉ ነበር። አንዳንዱም ከመሬት መዞር የተነሳ በማግኔት የተሳበ ማዕድን ፈንድቶ ነው ይሉ ነበር። አንዳንዱ ደግሞ አጼ ምኒልክ ድል ስለማድረጋቸው እግዚአብሔር ያደረገው የታምራት ምልክት ነው ይሉ ነበር። ስለዚህ የዚህን እውቀት ለእግዚአብሔር ብቻ ትተነው ብናልፍ ይሻላል። አጼ ምኒልክም ከጊዳ ተጉዘው በጥቅምት 16 ቀን ወረይሉ ገብተው የዘመቻውን ነገር ሲያደራጁ ሰነበቱ። የድርጅቱም ነገር ከዚህ እንደሚከተለው ነበር። አንደኛ፣ ግርማዊነታቸው መሃል ሰፋሪ የሚባለውን ጭፍራ ብቻ አስቀርተው በወሎ አውራጃ ሆነው እየተጠባበቁ እንዲቆዩ ነው። ሁለተኛ፣ ልዑል ራስ መኮንንን የጦር አበጋዝ አድርገው ራስ ሚካኤልን፣ ራስ ወሌን፣ ራስ መንገሻ ቲከምን፣ ራስ አሉላን፣ ደጃዝማች ወልዴን፣ ፊታውራሪ ገበየሁን፣ ፊታውራሪ ተክሌን፣ ሊቀመኳስ አድነውን፣ ቀኛዝማች ታፈሰን ወደፊት እንዲሰዱ ነው። ሶስተኛ፣ ልዑል ራስ መኮንን የሚቻል ቢሆን ከጣሊያኖች ጋር የእርግ ነገር እንዲጀመር፣ የማይቻል ቢሆን ግን የጦር አበጋዝ ሆነው እንዲያዋጉ ነው። አራተኛ፣ ልዑል ራስ መኮንን የጣሊያኖችን አኳኋን መርምረው ምናልባት እጅግ ብዙ መሆናቸውን የተረዱት እንደሆነ ወደ አጼ ምኒልክ እንዲልኩና እስኪደርሱላቸው ጦርነት እንዳይጀምሩ ነበር። የዳር አገርም ባላባቶች የጅማ ባላባት አባ ጅፋር፣ የወላይታ ባላባት ካወጦና፣ የወለጋ ባላባት ደጃጅ ጆቴ፣ የሌቃ ባላባት ደጃች ገብረ እግዚአብሔር እስከ ወረይሉ ተከትለው ሄደው ነበርና እየተመለሳችሁ አገር ጠብቁ ብለው አራቱንም አሰናበቷቸው። ሉል ራስ መኮንንና የቀሩትም ራሶች ከጃኖ እየተሰናበቱ ወደፊት ከተጓዙ በኋላ አጼ ምኒልክም ከወረይሉ ተነስተው ወደ ደሴ ተጓዙ። ጣሊያኖች መሐመድ አንፋሪን አስከድተውታል እየተባለ ገና አስቀድሞ ተወርቶ ነበር። አጼ ምኒልክ ግን እርግጡ እስኪታወቅ በማለት ጦር ሳይሰዱበት ቆይተው ነበርና አሁን ከደሴ ተጉዘው ውጫሌ ሲደርሱ ይሃም የመሐመድ አንፋሪን መክዳት እርግጠኛውን ስላገኙት በክረምቱ ምክንያት ወደ ኋላ ለቆዩት ለራስ ወልደ ጊዮርጊስና ለደጃዝማች ተሰማ ወደኛ መምጣታችሁ ቀርቶ በዚያው ባንኮበር አድርጋችሁ ወደ አውሳ ዘምታችሁ መሐመድ አንፋሪን ውጉ የሚል ትዕዛዝ አሳልፈው ወደፊት ይጓዙ ጀመር። መሐመድ አንፋሪ የአውሳና የአዳል አገር ባላባት ነው። እርሱም ከብዙ ዘመን ጀምሮ ለሸዋ ንጉስ እየገበረና እያገለገለ በእምነት የሚኖር ነበር። በአጼ ዮሐንስ ዘመን አለቃ ብሩ የሚባለው ያመጣውን ባሻ ሙዚንገርን ከነተከታዮቹ በገደለ ጊዜ ከርሱ የማረከውን የጦር መሳሪያ ሁሉ ወደ ሸዋ ልኮ ለንጉስ ምኒልክ አስረክቦ ነበር። በኋላም አጼ ዮሐንስ ወደ ጎራሌ በዘመቱ ጊዜ አውሳን ለመውጋትና አገሩን ለማጥፋት ቢያስቡ ለጊዜው ንጉስ ምኒልክ በዚያ ነበሩና ከፈቃዳችን ወጥቶ የማያውቅ ዜጋችን ነው ብለው አስረድተው አገሩን ከጥፋት አድነውለት ነበር። በኋላ ግን አብዱራህማን የሚባል አማች ነበረውና ኮንስታንቲኖሊ በአሰብ እየመጣ በአውሳ ሲመላለስ ከአብዱራህማን ጋር ተዋውቆ ገንዘብና የጦር መሳሪያ እየሰጠ ልቡን ስለሳበው እሱም መሐመድ አንፋሪን እያታለለ የጣሊያኖች ወገን ስላደረገው በአሁኑ ዘመቻ ከአጼ ምኒልክ መክዳቱ የተገለጠ ሆነ። ስለዚህም ራስ ወልደ ጊዮርጊስና ደጃዝማች ተሰማ ሄደው እንዲወጉት ታዘዙ። ለሁለቱም የጦር አበጋዝ የሆኑት የወህኒ አዛዥ ወልደ ጻድቅ ነበሩ። ምክንያቱም ሁለቱ ትላልቅ መኳንንት በጦር አበጋዝነቱ እንዳይቀናኑ ስራቸውንም በፍቅር እንዲሰሩ ለማድረግ ነበር። አጼ ምኒልክም ከውጫሌ ተጉዘው በየጁ አውራጃ መርሳ ከሚባለው አገር ሲደርሱ ደጃዝማች ጓንጉል ዘገየ ከበረሃ መጥቶ ይማሪኝ ብሎ ገባላቸው። ወደ በረሃም የገባበት ምክንያቱ በየጁ ተወላጅነቱ የራስ ወሌ ተወዳዳሪ ስለሆነ እቴጌ ጣይቱ አይወዱትም ነበር። በዚህም መካከል የአጼ ምኒልክን ልጅ ልዕልት ዘውዲቱን ላገባ ነው እያለ አስወርቶ ነበርና እንኳን የጃንሆነን ልጅ አግብቶ እንዲያውም ቢሆን በራስ ወሌ ላይ ክፉ ነገር ያስባልና ይታሰርልኝ እያሉ እቴጌ ለአጼ ምኒልክ ያመለክቱ ነበር። ደጃዝማች ጓንጉልም እቴጌ ጣይቱ በጠላትነት እንደተነሱበትና እንደሚያሸንፉትም ስላወቀ ተይዤ ከመታሰር በበረሃ መኖር ይሻለኛል ብሎ ከአዲስ አበባ ገስግሶ በየጁ በረሃ ገብቶ ተቀምጦ ነበር። ነገር ግን የኢትዮጵያ ሰዎች ምንም አንዳንድ ጊዜ እርስ በርሳቸው ቢጣሉም የሀገራቸውን ነጻነት የንጉሳቸውን ክብር የሚጎዳ ነገር በመጣ ጊዜ ደማቸውን ለማፍሰስ ቆራጦች ናቸውና ጣሊያን አላጌ ድረስ መጥቶ አጼ ምኒልክ ከአዲስ አበባ ድረስ መጥተው በሚዋጉበት ጊዜ በጌታዬ ፊትም ቢሆን እገላለሁ ባይሆንም እሞታለሁ እንጂ ተለይቼ አልቀርም በማለት ከበረሃ ወጥቶ ገባላቸው። በዚያን ጊዜም በአጼ ምኒልክና በመኳንንቱ ሁሉ ልብ የተደረገውን ደስታ ማንም ሊናገረው አይችልም ነበር። የሰው ልጅ ክቡ ሰው መሆን ክቡ ሰው ሞቷል ሰው ሊያድን ሰውን ሲያክብር በደግነት በፍቅር በክብር በክብር ይሄዳል ሰው ሊኖር ሰው ሞቱ የተሰጠኝ ሕይወት ዛሬ በነጻነት ሰው ተከፍሎበታል ከደምና ከአጥንት ስንት ወገን ወደቀ በነጻነት ምድር ስናገረ
ሳናረጅ ሳንጃጃ ታሪክን ሳንረሳ ማየት ሳያቅተን አይናችን ሳይጠፋ ነግ የሚወሳውን ትናንትና ኖረን በኑሯችንም ወንዝ በደም ቀይ ባህር ላይ የታሪክን ጀልባ ወደ ግራ ቀስፈን ከህዝብ ወደብ ከተን ሞት ለግራዚያኒ ያርበኞች መፈክር በወጣት ቁጥዎች በታሪክ ወራሾች ሲጎሰም ትናንትም ገለን ፍርሃትን ያን ራስ መውደድን ለምትጮህ ሀገር አለና እያልን بتارموت سكان بمهيم من جا بنفسه قدايو عشوفان اللقطن موت عفري تولد يفاشست مقانيا حقر ودار تولد يتباب ماركشا شتو كربيك ارتو باردون تاتنو بوك ابروسي تن من قد مطال درتو يموت سوان شلاج بمزمور عجبو بنات جنفالن تيتن كلسو من يفرر موتن كتابو يارغو يتولد انجما ليلا ما ليلا نو دارون قداي چكاني شبرات شوكفو سراتو عرماني لكالبا ايقفو يا اينا برجي زي قناسا يرسا يا هلو سماعت قناسا يذكر كدارا قد قادو كمستير مكابر يچكونو عطنت تقفرو ساوتا سان ريسان جاجا تاريكن سان رسا ماعت سايكتن اينا چن سايتفا اللي ناچن بهود تانكو سايقدل اون من امتاو يال نبر نبر بلو لما فامن دفا كنا مالت لتكن مباكن ورقات مجرس بذرن يوم اجت حدثت المتاكن يا يول قايد مريت جغنا يموت اللت جغنا يموت بك يا يقارا مريت جغنا بكالبت جغنا تاقلبت يا يقندر مريت يا يولو مريت ييتوب يا مريت جغنا توت أفتونه سوداني قبابت جغنا توت أفتونه وياني عززبت دنقاي دابو زمن مچنيا ينو نقات برابن هلي يتاقفنو سوستيما ادبكن كالكيدان قد بلن تاسبوراتي كوي بطوم لياسادرون جنا يكولونيل شبر بكو ماتشن قلون لتبابو المنقا ما قبددو قلون چانكاتشن لشكم اللنا ياسن ياسناوك نورو قلون تاريك واشتو تفا تولد قمت تا نبرا نبرن يدقا قمت ويس تنان زاري ليو سماين نامريت لاغر مموت مسوات تبلو فارانت بلتو زاري فلتو يدي في عربينيا بوليتيكا وبركك لتباب زارينيا انجينير دكترو يوكات من نهريا ፖለቲካው ጮሌ መርሃል ባጉዞ ማጣፈያ ላይ ሳይደርስ ሁሉም እጥፍ ብሎ የሚካድ መርህም በዚህ በዚያ ጠፍቶ ባንዳነት የቤት ልጅ ወገን መሸጥ ቆንጆ ከለል አንድ መወለት የገነት በርከፋጅ ሰው ወላ ጥርስ ለጋሽ ህሊናን አማጣጭ ሀገር ምን ሊፈይድ ክልል ሳለምቹ እኛ ተበዝባሾች እነሱ ወርቆቹ እስከ መቼ ታሪክ ተጨራምቶ ሊቆይ እስከ መቼ ሀገር መጫወቻ ልትሆን ብሎ የሚጠይቅ ምን ምላሽ ያገኛል ዝምታ ነው መልሱ ወይስ ታሪክ ዋሽቷል የጋምቤላ መሬት ስንቱ የሞተለት የቢሾፍቱ መሬት ስንቱ ያደቀለት የኢትዮጵያ መሬት ደም የፈሰሰለት ጠባቂ አጣ ዛሬ ቻይና ፈነጨበት ህንዱና አረቡ ዝርፍ ያጣጣፈበት ድንጋይ ዳቦ ዘመን ያኔ ባሳየ ነው በዚያ ትውልድ ጊዜ አብረን በታገል ነው ቃልማ ቃል ነበር ሚዛኑ የከበደ قالين علات بلو سنتو رقفة هاگر هاگر بلو سنتو سكتفة የመደብ ልዩነት የህይወትን ሚዛን ከባድ ቀላል አርጎ የህይወት ውድነት ለድሃው ተነፍጎ መስዋዕትነቱ ክብር ቦታን ሲያጣ ማየቱ ተለምዶ የኔው ብጠው ድሃ ለነሱ ጦርነት ሲማገር ጧት ማታ ሲሾም ሲሸላለም ፈርጣጩና ባንዳ አላገር መስዋዕቱ ሲነፈግ እውቅና ጴጥሮስነት ከንቱ ከመሞት በበርከት ላላፊ ላግዳሚው ሁልጊዜ መንበርከክ አለና ጫኑኝ ባይ ሀገር ወገን ከጂ በፈላበት ሀገር ሙጃው እንክርዳዱ ሰውበይው አስበይው ገራፊው ቆራጩ ሽብርተኛው ፋሽስት ዘረኛው ጠባቡ ዋ ዝምታ ለበግም መጅበጅቷት ያውቃል እጅን ማጠፍ ከንቱ እጅን ያስቆርጣል መጨመቱ ስህተት ባርነት ያመጣል ቃታ ያልሳበም ጣት በትብሶ ይወድቃል ዋ የአይሻዋ መሬት ስንት የወደቀለት የባዴ አረርጌ የጅማ መሬት ደም የፈሰሰበት የአፋሩ መሬት ስንት ሰው የሞተለት ዛሬ ሰው ጠፋና አረብ ጨፈረበት ኮሪያው ጅቡቲው ባለቤት ሆነበት ጋዚያኖ ነጩ ሚሊዮን ሲገድል ጋዚያኖ ጥቁር ብዙ ሺህ ሲበትር ጀግኖች ሲሰቀሉ ጀግኖች ሲገደሉ ምድር ቀውጢ ሆና አመፅን አርግዛ ጉህን ስትጠብቅ ብሩህ ቀን ሊመጣ እናም በከተማው በመላ ሀገሩ በዱር በገደሉ ከጠባብ ከፋሽስት ጓዶች ሲዋደቁ ፖለቲካ መድረክ ዛሬ አጣባቢዎች ከወዴት ነበሩ? ጠባቦች በጋራ አድጌ አማራ ገዳይ ብለው ሲፎክሩ ባቲምባ በወልቃይት በቋራ መተከል ጀግኖችን ሲገድሉ ጠባቦች ሱዳኖች ግፍን ሲፈጽሙ ኢትዮጵያን ሲደፍሩ አቶ ጋሼ ዶክተር ወዴት ነበሩ? እስቲ ለመመለስ ተነሱ ሞክሩ። ትናንት ሀገር ገዳይ ትናንት ዜጋ ገዳይ ትናንት ሀገር ገዢ ጨቋኝ ህዝብ አሰቃይ ጀግኖች ያለቁ እንዴ ዛሬ አርበኛ ሲባል ንስሐ ሳይገባ ጸጸትን ሳያሳይ? ታሪክም ድንበርም ጠባቂ ሰው ካጣ ጉድ በራሳችን ላይ ወዮላት ኢትዮጵያ። ያ የከፋ መሬት የቡናው መብቀያ የሉባቦር መሬት የዚያም የወለጋ የሲዳሞ መሬት የሻኪሶ ወርቆ የኢትዮጵያ መሬት አስጎምጂ ያለሞ ባዕድ ጨፈረበት ዜጎቿ የት ገቡ? ፎገራ ይቅርና ሽሮ ሜዳም ሰፋ ዳሸን ላይታሰብ ደፍሮ ላይወጣ አገር ማዳን ከባድ ሕይወትን ጠያቂ መከራና ፍየል በደል አሸካሚ ዘረባና ወሬ በገበያው ደርቶ በአፍጦር ሰባቂዎች ድርጊት አፈር በልቶ ሁሉም አፍረተ ቢስ ሁሉም ትችት አምራች ሁሉም ትውልድ ወቃሽ ሁሉም ታሪክ ደርሳሽ ሦስት ሺው ተክዶ መቶ ዓመት ተባለ የኔ ቢጤው ደሃ ጨቋኝ ተመሰለ። ያልነበረው ነበር ተብሎ ሲተረክ የነበረው ሲካድ ሰማዕት ሲወገዝ ትናንት የደም እጆች ዛሬ እርኩስ አፎች ትናንት የደም እጆች ዛሬ ዋሾ ምስክሮች ጉልበትም ለትግል መሆኑ ቀረና መንበርከክ መስገዱ የውርደት መውደቂያ ይሆን ተባለና ሰውሪያ ሆነ መጨቅየትን መርጦ እጆች ለጠመንጃ የሚል ጀግና ጠፍቶ የድንጋይ ዳቦ ዘመን ከቶም ያላየ ነው በይመጣል ተስፋ በህልም እየኖር ነው እንክርዳዱ በስቶ እሚወይን በርክቶ አገር ጉድ መጣባት ማጭርታ ጋይ ጠፍቶ ያ የጎጃም መሬት ስንት ወደቀለት ያ አባይ ወንዛችን የተዘፈነለት የግብጽ መጫወቻ መሆን ነበረበት አቡኑ ታጣቂ ቆንጆና ሽኮርማሚ ሽማግሌው ጨቅላ የማይሆን መካሪ ሐኪሙም ያው ጠንቋይ የምሁር አላዋቂ አሳን በተራራ ዲያረባ ፈላጊ ሰለባውም ደነዝ ሰላቢ አዳናቂ ገዳይ ሐፍረተ ቢስ ሽልማት ፈላጊ መጣና ድብልቅልቅ የጨረባ ተስካር ደልቅ ያንከበሮ ለዘረኞቹ ዛር ጨቋኝ ደም አፍሳሹ ጠባቡ ፋሽስቱ ታሪክ ጻፊ ሆኖ ተረት ተረት ከንቱ መስካሪ አስታዋሽ እየተባባሉ የክህደት መደብር መንደርደሪያው ሞልቶ አዲስ ስም ወጥቶለት ፓርላማና ሸንጎ የአንበሩ ሽሚያ ክብር እየገፈፈ ሰው እያቀለለ የቅሌቱም ክርፋት የፈረንሳይ ሽቶ ሆኖ እያባበለ ስንቱ ተዋረደ ስንቱ ነሆለለ በሕዝብ ሰቆቃ ላይ ተራፋች በዛና ተደሳች በዛና ሀገር ቅርጫ ሻመው በሌዎቹ መንጋ አስመሳዩ ታጋይ ሽፍንፍን ዘረኛ ዘመናዊ ባንዳ ተምቾች እየፈሉ ሀገር እየበሉ ዜጋ እየገደሉ የታጥናኤል በረድ በያውሬና የጉዱ ደደቢት አድዋ መንጋው የጠባቡ ሲርመተመት በአገር ሲቦጠቡጥ አገር ሲጨፍር ጧት ማታ ሰው የሚለው ጠፍቶ ቅጣት የሚቀጣ የሚጠራ ጠፍቶ እጆች ለጠመንጃ ጣቶችም አንድበው አንስብ ብለው ቃታ የጀግኖቹ ሀገር የሁሉ ኢትዮጵያ ማን ሊሰማት ይሆን ስትሸጥ ለባዳ ማን ሊያድናት ይሆን ስትጮህ ጠዋት ማታ የኢትዮጵያ መሬት ደም የፈሰሰለት የኢትዮጵያ መሬት ጀግና የሞተለት የት ሄደ የአገር ሕዝብ ጀግና ምን መጣበት ለባንዳ ለባዕድ መጫወቻ መሆን ማን ነው ያዘዘበት
ጠቅላላ ፕሮግራማችን በዚህ ይጠናቀቃል። ይህንኑ ፕሮግራም ነገ ጠዋት ከአንድ እስከ ሶስት እንዲሁም ከሰዓት በኋላ ከሰባት እስከ ዘጠኝ ሰዓት በድጋሚ እናሰማለን። ደህና እምሹ።